tarratanuma nagajenne nage sagantaa faana amaaraatti taana ansoraa lafeeti taboriitiin waldachaan.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። ሰላም ጤና ይስጥልን እንደምን አመሻችሁ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሰኞ ህዳር 21 2013 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ለምሽቱ ያሉንን መሰናዶዎች እናስተዋውቅ።
አብያዲና ሀገረ ሰላም መካከል የነበረው መተረማመስ ስናይን ያድር ነው ላይቭ ነው ምን ያይጥራት እንቅስቃሴ ማታ አላጠቃናቸው ምክንያቱም በሽሽት ውስጥ ሚስቶቻቸው ልጆቻቸው ይዘው ሄደዋል የኛንም ያፈኗቸው ወታደሮች ይዘው ሄደዋል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱ ላይ ለህዝብ ተወካዮች ምክር ቤት አባላት ከሰጡት ማብራሪያ የተቀነጨበ ነው። ዝርዝሩን በአብይ ርዕስ አካተናል። የተቃዋሚ የፖለቲካ ድርጅቶች አመራሮችና የምሁራንን አስተያየት ያካተተ ዘገባ ይኖረናል። ሌሎች ወቅታዊ ዘገባዎችና ውይይቶችን ይዘን ከእናንተ ጋር እስከ 4 ሰዓት ድረስ እናመሻለን። አብራችሁን እንድታመሹ በትህትና እንጋብዛችኋለን። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። አሁን ካለም ዙሪያ ለተጠናቀሩ ዜናዎች ሰለሞን አባተ።
ጤና ይስጥልኝ ክቡራትና ክቡራን እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። የኢትዮጵያ ፌደራል መንግስት ኃይሎች ትግራይ ክልል ውስጥ እያስፈጸሙ ባሉት ህግን የማስከበር ግዳጅ ሲቪሎች ላይ ጉዳት አልደረሰም ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ዛሬ ፓርላማው ፊት ቀርበው ለእንደራሴዎች ጥያቄዎች መልስ ሲሰጡ የአየር ድብደባዎችና ሌሎችም ርምጃዎች ተወሰዱት በትክክል በተነጣጠሩና ኢላማቸውን በመጡ የተሳኩ ጥቃቶች እንደነበር የህወሓትን መሪዎች በቅርብ እየተከታተሏቸው መሆኑንም ተናግረዋል። የህወሓት መሪዎች ትናንት ምሽት ላይ ወደ አቤ አዲና ሀገረ ሰላም ሲዘልቁ በአካባቢዎቹ ላይ ጉዳት እንዳደረሱም ጠቅላይ ሚኒስትሩ አመልክተው ሰራዊቱ ጥቃት ያልፈጸመባቸው ይሸሹ የነበረው ከቤተሰቦቻቸውና ከህፃናት እንዲሁም ከያዟቸው የፌደራሉ ኃይል መኮንኖች ጋር በመሆኑ ነው ብለዋል። ይህ በእንዲህ እንዳለ ተዋጊዎቻቸው አንድ የአየር ኃይል ጀት መጥተው መጣላቸውን የህወሓት መሪዎች ተናግረዋል። ከኢትዮጵያ መንግስትም ሆነ ከሌላ ሶስተኛ ወገን የተገኘ ማረጋገጫ ለጊዜው የለም። ዝርዝር ዘገባ በመጽሔት ይኖረናል። በተያያዘ ዜና ኤርትራ ዋና ከተማ አስመራ ውስጥ ትናንት ሌሊቱን 6 ፍንዳታዎችን መስማታቸውን የአሜሪካ ኤምባሲ ባለስልጣናት ተናግረዋል። በሌላ በኩል ደግሞ መቀሌን ለመያዝ በተደረገው ውጊያ የደረሰውን ጉዳት የሚመለከት መረጃ ከባለስልጣናቱ ባይገኝም ከተማይቱ ውስጥ የሚገኘው አይደር ሆስፒታል ግን የአስከሬን መጠቅለያዎች እንደሌሉት ዓለም አቀፍ የቀይ መስቀል ኮሚቴ ICRC አመልክቷል። መቀሌ የሚገኙ ሆስፒታሎች የተጎዱትን ለማከም የሚያስችል መድኃኒት እየጨረሱ መሆኑን እዚያው የሚገኙ የተራድኦ ሰራተኞች የተቆሙ ሲሆን ከሆስፒታል ታካሚዎች 80% የሚሆኑት ቁስለኞች መሆናቸውን የICRC የኢትዮጵያ ቢሮ ኃላፊ ማሪያ ሶሊዳድ ገልጸዋል። ቁስለኞቹ ወደ ሆስፒታሉ እየተወሰዱ ያሉት ለመቀሌ ሆስፒታል ይደርስ የነበረው አቅርቦት ከተቋረጠ ከ3 ሳምንታት በኋላ መሆኑንም ሶሊዳድ ተቆመዋል። በመገናኛዎች መቋረጥ ምክንያት በጦርነቱ ውስጥ የደረሰውን ጉዳት መጠን ለማወቅ ጋዜጠኞችና የርዳታ ሰራተኞች የተቸገሩ ሲሆን ግጭቱ ከተቀሰቀሰ ወዲህ በሺዎች የሚቆጠር ህይወት መጥፋቱ እየተሰማ ነው። በ10 ሺዎች የሚቆጠሩ ድንበር ያቋረጡ ወደ ሱዳን ተሰደዋል። በሌላ በኩል የኢትዮጵያን ፌደራል መንግስትና የህወሓትን አመራር እንዲያነጋግሩ የአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካ ፕሬዝዳንት ሲሪል ራማፖሳ የሰየሟቸው ልዩ መልእክተኞች ከጠቅላይ ሚኒስትር አብይ አህመድና ከአዲሱ የትግራይ ክልል አስተዳደር ሰዎችም ገለጻዎችን ሰምተው መመለሳቸውን ራማፖሳ ከትናንት በስቲያ ባወጡት አጭር መግለጫ አመልክተዋል። ጽዮን ግርማ ዝርዝሩን ይዛለች።
በአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ተመርጠው ከህዳር 16 እስከ 18 በኢትዮጵያ ቆይታ ማድረጋቸውን በመግለጫው ይፋ ያደረገው የአፍሪካ ህብረት በህብረቱ ሊቀመንበር ተነሳሽነት ወደ ኢትዮጵያ የተላኩትን የልዑካን ቡድኑን አባላት የቀድሞ የሞዛምቢክ ፕሬዝዳንት ጆአኪም አልቤርቶ ቺሳኖ፣ የቀድሞ የደቡብ አፍሪካ ፕሬዝዳንት ካግሊማ ማትላንቴና የቀድሞ የላይቤሪያ ፕሬዝዳንት ኤለን ጆንሰን ሰርሊፍን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባስቸጋሪ ጊዜ ውስጥ ሆነው ተቀብለው እንዳነጋገሯቸው ገልጸዋል። መግለጫው ጠቅላይ ሚኒስትር አብይ አህመድ በወቅታዊ የወታደራዊ እንቅስቃሴና ሌሎች ጉዳዮች ላይ ገለጻ እንዳደረጉላቸው ጠቅሰዋል። ከገለጻው መካከልም የተጀመረው የህግ ማስከበር ስራ ረጅም ጊዜ እንደማይወስድና ባጭሩ እንደሚጠናቀቅ እንዲሁም የትግራይ ክልልን አስተዳደር መልሶ ለማዋቀር የተቋቋመው ጊዜያዊ አስተዳደር ስራውን እንዲጀምር ማስቻል እንደሆነ ገልጸውልናል ብለዋል። በተጨማሪም የሰብአዊ ረዴት ድጋፍ ስለሚሰጥበት ሁኔታ የሚሰሩ ከከፍተኛ የፌደራል ባለድርሻ አካላት የተውጣጣ ኮሚቴ አባላት ሁኔታ ገለጻ እንደተደረገላቸው አብራርተዋል። በዚህ ስርም የተሰደዱ ዜጎችን መልሶ የመቀበልና ወደ ቀደመ ህይወታቸው የመመለስ ስራም እንደሚሰራ፣ የፈረሱ መሰረተ ልማቶችን እንደገና ግንባታ ለማከናወን እንደሚሰራም እንደተነገሯቸው ገልጸዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ የትኛው ቡድን የበላይነት የሌለባት ዴሞክራሲያዊት ኢትዮጵያን ለመፍጠር ያላቸውን ቁርጠኝነት ለልዑካን ቡድኑ እንዳስረዱም ተገልጿል። ከዚህ በተጨማሪም ከርዕሰ ብሔር ሳህለ ወርቅ ዘውዴ ጋር ተገናኝተው መነጋገራቸውንና የትግራይ ክልል አስተዳደርን መልሶ ለማዋቀር የተቋቋመው ጊዜያዊ አስተዳደር አባላትም ገለጻ እንደተደረገላቸው በመግለጫው ላይ አስፍረዋል። የአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ጠቅላይ ሚኒስትር አብይ አህመድ የአፍሪካ ህብረት ልዑካንን በመቀበል ቸው ያላቸውን አድናቆት ገልጸዋል። የአፍሪካ ህብረት ልዑካን ቡድኑም ወደ አዲስ አበባ በማቅናት ፈጣን እርምጃ በመውሰዳቸው ምስጋናን ቸረዋቸዋል። አያይዘውም ኢትዮጵያ ያጋጠሟትን ችግሮች እንድትፈታ የአፍሪካ ህብረት ከኢትዮጵያ መንግስትና ከህዝቦቿ ጋር አብሮ እንደሚቆም ያለውን ቁርጠኝነት በመግለጫቸው ላይ አረጋግጠዋል።
አመሰግናለሁ ሲሆን ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው ያደምጣችሁ ያላችሁት። በዩናይትድ ስቴትስ ለኮሮና ቫይረስ የሚጋለጠው ሰው ቁጥር በመጪዎቹ ሳምንታት ውስጥ በከፍተኛ ደረጃ ያሻቅባል ብለው እንደሚጠብቁ የብሔራዊው የአለርጂና ተላላፊ ደዌዎች ኢንስቲትዩት ዋና ዳይሬክተር አንቶኒ ፋውቺ አስታውቀዋል። ባለፈው ሳምንት በተከበረው የምስጋና ቀን በዓል ምክንያት የሰው ጉዞና መገናኘት በዝቶ በመታየቱ ምክንያት ቁጥሩ እየተደራረበ እንደሚጨምር This Week ከሚባለው የኤቢሲ ቴሌቪዥን ፕሮግራም ጋር ቃለ ምልልስ ባደረጉበት ወቅት አሳስበዋል። በሌላ ቃለ ምልልስ ፌስ ዶኔሽን ከሚባል የሲቢሲ ቴሌቪዥን ጋር የተነጋገሩት የኮሮና ቫይረስ ምላሽ የዋይት ሃውስ አስተባባሪ ዴብራ ብሪክስ በዚህ የበዓል ወቅት ጉዞ ላይ የነበሩ ሁሉ ለቫይረሱ ተጋልጠናል ብለው እንዲያስቡና እድሜያቸው ከ65 በላይ ከሆነና ሌሎችም ህመሞች ካሏቸው ሰዎች ጋር ከመገናኘት እንዲቆጠቡ መክረዋል። በዚህ ሳምንት ውስጥ ምርመራ እንዲያደርጉ ማሳስበዋል። ከፍተኛ ባለስልጣናቱ ማሳሰቢያዎቻቸውን ያወጡት የዩናይትድ ስቴትስ ለኮሮና ቫይረስ መጋለጥ ቁጥር ባለፈው ወር ኦክቶበር ውስጥ ከነበረው 1.9 ሚሊዮን በእጥፍ አሻቅቦ በተጠናቀቀው በዚህ ኖቬምበር ከ4 ሚሊዮን በላይ ቁጥር ያለው ሰው መያዙ ከተነገረ በኋላ ነው። በዓለም ውስጥ ካለው ወደ 63 ሚሊዮን የሚጠጋ ተጋላጭ 13.3 ሚሊዮን የተመዘገበው ዩናይትድ ስቴትስ ውስጥ መሆኑን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አመልክቷል። ዩናይትድ ስቴትስን ብራዚል በ9.3 ሚሊዮን ህንድ በ6.3 ሚሊዮን ተጋላጭ ተከትለው ሁለተኛና ሶስተኛ ናቸው። ይህ በእንዲህ እንዳለ በኮቪድ-19 ምክንያት ብዙ የጤና አገልግሎቶች በመረባበሻቸው በዚህ ዓመት በወባ ሊደርስ የሚችለው የሞት ጉዳት ከኮቪድ ሊበልጥ እንደሚችል የዓለም የጤና ድርጅት ስጋቱን ገልጿል። በናይጄሪያ ሰሜን ምስራቅ አካባቢ በተፈጸመ ጥቃት ቢያንስ 110 ሰው ሳይገደል እንዳልቀረ ዚያው የሚገኙት የተባበሩት መንግስታት ሰብአዊ አገልግሎቶች አስተባባሪ አስታውቀዋል። ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ ጂሃዲስቶች ናቸው ተብሎ እንደሚጠረጠርም ተዘግቧል። ቦርኖ ግዛት ዋና ከተማ ማይዱጉሪ አቅራቢያ በመትገኘው ኮሾቤ ቀበሌ ውስጥ በሲቪሎች ላይ ተፈጸመ ያሉት ይህ የጭካኔና እጅግ አሳዛኝ ጥቃት ያስደነገጣቸውና ያስቆጣቸው መሆኑን አስተባባሪው ኤድዋርድ ካሎን ገልጸዋል። ተናግረዋል። በሩዝ ማሳ ሰራተኞቹ ላይ የተፈጸመውን ይህንን ዘግናኝ የተባለ ጭፍጨፋ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በብርቱ ማውገዛቸውን፣ ሀዘናቸውንም ለተገዳዮቹ ቤተሰቦችና ለናይጄሪያ ህዝብ መግለጻቸውን ቃል አቀባያቸው ስቴፋን ዱያሪች አስታውቀዋል። ናይጄሪያ ሽብር ፈጠራን ለመዋጋት ለያዘችው ፍልሚያና ሰብአዊ ድጋፍ ወደ አካባቢው ለማድረስ ለምታደርገው ጥረት የመንግስታቱ ድርጅት ድጋፍ እንደማይለያት ዋና ጸሐፊው አክለው ገልጸዋል። መንግስቱ ህዝቡንና ግዛቱን ለመጠበቅ ማድረግ የሚችለውን ሁሉ እንደሚያደርግ የሀገሪቱ ፕሬዝዳንት መሐመዱ ቡኻሪ ተናግረዋል። ምንም እንኳን ለትናንቱ ጥቃት ኃላፊነት የወሰደ ባይኖርም በአካባቢው ለተፈጸሙ የ30,000 ሰው ግድያዎች ተጠያቂ ነው የሚባለው የሽብር ቡድን ቦኮ ሐራም በሰሜን ምስራቅ ናይጄሪያ በንቃት እንደሚንቀሳቀስ ይታወቃል። ተመራጩ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና ተመራጯ ምክትል ፕሬዝዳንት ካማላ ሃሪስ የሀገሪቱን ብሔራዊ ደህንነት በተመለከተ ዛሬ ሰኞ ከመረጃና ደህንነት ባለሙያዎች የሚደረግላቸውን ገረጻ ለመጀመሪያ ጊዜ ያደምጣሉ። ጽዮን ግርማ ዝርዝሩን ይዛለች።
ተመራጩ ፕሬዝዳንት ጆ ባይደን እና ተመራጯ ምክትል ፕሬዝዳንት ካማላ ሃሪስ በመጪው ጥር ወር ለሚረከቡት አገሪቱን በቀጣይ 4 ዓመታት ለመምራት ከሚረዳቸው መረጃ አንዱ የሆነውን የአገሪቱን ብሔራዊ ደህንነት የተመለከቱ ቁልፍ መረጃዎች ለመጀመሪያ ጊዜ ዛሬ ከመረጃና ደህንነት ባለሙያዎች ማብራሪያ ይሰጣቸዋል። በሌላ በኩል ሁለቱ አዲስ ተመራጭ መሪዎች በእነሱ አስተዳደር ስር ሆነው አገሪቱን በቀጣይ 4 ዓመታት የሚያገለግሉ ከፍተኛ የኢኮኖሚ ባለሙያዎችን ስልጣን ይፋ ያደርጋሉ ተብሎ ይጠበቃል። ለሂደቱ ቅርብ የሆኑ ምንጮችን በመጥቀስ መረጃን ያወጡ የተለያዩ የሚዲያ ተቋማት እንደዘገቡት ከሆነ የዋይት ሃውስን የበጀት ጽህፈት ቤት እንዲመሩት ኔራ ታደንን እንዲሁም የኢኮኖሚ አማካሪ ምክር ቤቱን በሰብሳቢነት እንዲመሩት የምጣኔ ሀብት ባለሙያዋ ሲሲላ ራውስን መርጠዋል ብለዋል። ባይደን የቀድሞዋን የፌዴራል መጠባበቂያ ቢሮውን ሰብሳቢ ጃኔት ያለንን የግምጃ ቤቱ ኃላፊ አድርገው መሾማቸውን አስቀድመው ስም በመጥራት ያስታወቁ ሲሆን ዋሊ አዲዮሞ የጃኔት ምክትል ሆነው እንዲያገለግሉ ይሾማሉ ተብሎ ይጠበቃል። በሌላ በኩል ትላንት እሁድ ባይደንና ሃሪስ የፕሬስ ጉዳዮችን የሚመለከተውን ክፍል ሙሉ በሙሉ በሴቶች እንዲመራ መወሰናቸውን ይፋ አድርገዋል። በጣም እጅግ አስፈላጊ የሆነውና የአሜሪካንን ህዝብና ፕሬዝዳንቱን ከዋይት ሃውስ እውነተኛ በሆነ መንገድ የሚያገናኘውን ስራ የሚሰራው የመረጃ ግንኙነት ክፍሉ መሆኑን የጠቀሱ ሱት ባይደን ይህንን ቡድን ለመምራት የተመረጡት ብቃት ያላቸውና የነቁ የኮሙኒኬሽን ባለሙያዎች እውቀትና ክህሎታቸውን ተጠቅመው አገሪቷን ወደ ቀደመ ክብሯ ይመልሷታል ብያምናለሁ ብለዋል። በባይደንና ሃሪስ የምረጡኝ ምርጫ ቅስቀሳ ወቅት የኮሙኒኬሽን ዳይሬክተር የነበሩት ኬት ቤዲንግፊልድ አሁን የዋይት ሃውስ ኮሙኒኬሽንስ ዳይሬክተር ሆነዋል። በኦባማ አስተዳደር ወቅት የኮሙኒኬሽን ዳይሬክተር የነበሩት ጄን ሳኪ አሁን የፕሬስ ሴክሬታሪ ተደርገው የተሰየሙ ሲሆን ዳይሬክተሯ ኬት ቤዲንግፊልድ በትዊተር ገጻቸው ላይ ከእንዲህ ያለች አስደናቂ ሴት ጋር በአንድነት ለመስራት ተመሳሳይ ኃላፊነት በመውሰዴ ክብር ይሰማኛል ሲሉ ጽፈዋል። በተጨማሪም በካሚላ ሃሪስ፣ በበርኒ ሳንደርስ እና በኦባማ አስተዳደር ውስጥ በኮሙኒኬሽን ኃላፊነት ቦታ የሰሩ ባለሙያዎች በዚህ ቡድን ውስጥ እንዲካተቱ ተደርገዋል።
ኢራን ባለፈው አርብ የተገደሉባትን የኒውክሌር ሳይንቲስቷን ሞህሴን ፋህሪዛዴህን አስከሬን የቀብር ስርዓት ዛሬ አከናውናለች። ለግድያው አጸፋ እንደሚሰጡ የኢራን ባለስልጣናት ዝተዋል። በመከላከያ ሚኒስቴር ውስጥ በተከናወነው የሳይንቲስቱ አስከሬን ሽኝት ስነ ስርዓት ላይ የተናገሩት የኢራን የመከላከያ ሚኒስትር አሚር ኻታሚ ግድያው ኢራናውያንን ወደ ጠነከረ ህብረትና ቁርጠኛነት እንደሚወስዳቸው ተናግረው ሀገራቸው ስራዋን በተፋጠነ ሁኔታና በበለጠ ኃይል እንደምትቀጥል አስታውቀዋል። የፋህሪዛዴህ ገዳዮች ተኩስ የከፈቱባቸው አብሳርድ በመትባል የገጠር ቀበሌ አቅራቢያ በመኪናቸው እየተጓዙ ሳሉ እንደነበር ተዘግቧል። ኢራን ለግድያው እስራኤልን በተጠያቂነት የወነጀለች ሲሆን እስራኤል ግን ክሱን አስተባብላለች። ከግድያው በኋላ የኢራን ፓርላማ የዓለም አቀፉ የአቶሚክ ኢነርጂ ተቋም የሚያካሂደውን ፍተሻ እንዲያቋርጥ ሊያደርግ በሚችል ህግ ላይ መምከር መጀመሩ ተገልጿል። ኢራን ኒኩሌር የጦር መሳሪያ እንዳትሰራ የሚያግዳትና በምላሹም ማዕቀቦች እንዲነሱላት በኢራንና በስድስት ሀያላን መካከል የዛሬ 5 ዓመት ተፈርሞ ፕሬዚደንት ዶናልድ ትራምፕ ወደ ወጡበት ስምምነት ከሁለት ወራት ባነሰ ጊዜ ዋይት ሃውስ የሚገባው የተመራጩ የባይደን አስተዳደር የመመለስ እቅድ እንዳለው ይታወቃል። ለዜናው የተያዘው ሰዓት አበቃ። ለቀሪ ዝግጅቶች ቆንጅት ልመልሳችሁ። Voice of a
ሰለሞንን ለዜና አመሰግናለሁ። የተከበራችሁ አድማጮች የምትታደሙት በ19 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሰኞ ምሽት ፕሮግራማችንን ነው። ዝግጅቶቻችንን ዌብሳይታችን ላይ amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኛላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ በቀጥታ እንደመጣለን። አሁን ወደ መጽሔት ክፍለ ጊዜ ሆናለን ምንሻገረው። በቅድሚያ የምሽቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድ መንግስታቸው በትግራይ ክልል ህግ ለማስከበር በወሰደው እርምጃ በሰላማዊ ነዋሪዎች ህይወት ላይ ጉዳት እንዳልደረሰ ገለጹ። ሰራዊቱ በኃላፊነትና በተጠያቂነት መንፈስ እንደሚሰራም ተናግረዋል። ለዓለም አቀፍ ወዳጆችና ለኢትዮጵያውያንም መልእክት አስተላልፈዋል። በሌላ በኩል የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ትናንት ማታ የስልክ ላይ የጽሁፍ መልእክት እንደላኩለት የገለጸው ሮይተርስ ኃይሎቻቸው አንድ የፌደራሉ መንግስት አውሮፕላን መተው ጥለዋል፣ አንዲት ከተማ ከፌደራሉ መንግስት ኃይሎች አስለቅቀው ተቆጣጥረዋል ማለታቸውን ዘግቧል። በዚህ ዙሪያ ከኢትዮጵያ መንግስትም ሆነ ከጦር ኃይሉ ባለስልጣናት በኩል ለጊዜው የተገኘ ምላሽ የለም። አሁን የአዲስ አበባው ዘጋቢያችን መለስካቸው አምሃ ጠቅላይ ሚኒስትሩ ዛሬ ለተወካዮች ምክር ቤት የሰጡትን ማብራሪያ አስመልክቶ ያሰናዳውን ዘገባ እናቀርባለን።
ዛሬ ረፋዱ ላይ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ ከመስጠታቸው በፊት ያተኮሩት የለውጡን የኋላ ታሪክ በማስረዳት ላይ ነበረ። ጥያቄ ከሰነዘሩ 15 የህዝብ ተወካዮች ምክር ቤት አባላት መካከል ምናልባት ተደጋግሞ የተነሱ ጥያቄዎች ህግን የማስከበር እርምጃው አልዘገየም ወይ? በዚህ ምክንያትስ ውድ ዋጋ አልተከፈለም ወይ? የሚሉት ናቸው። ጠቅላይ ሚኒስትር አብይ ከሹመታቸው ዕለት በፊት የነበረውን የአገሪቱን ሁኔታና ከተሾሙበት ዕለት በኋላም የነበረውን ታሪክ ሲዘረዝሩ አንዳንድ ምናልባትም ለብዙዎቹ እንግዳ የሆኑ ነገሮችን ይፋ ሳያደርጉ አልቀሩም። በቀደሟቸው ጠቅላይ ሚኒስትር በአቶ ኃይለማርያም ደሳለኝ ላይ መፈንቅለ መንግስት የሚመስል እርምጃ አሁን ጁንታ እየተባለ በሚጠራው ወገን ታቅዶ እንደነበረ ብዙ የሰማው ዛሬ ይመስላል። እሳቸውም ተሹመው ሲገቡ እስረኛ የመሰለ አያያዝ እንደገጠማቸው ብዙ ሰው የሚያውቅ አይመስልም። ጠቅላይ ሚኒስትሩ አክለውም ሀገሪቱ ከመከላከያ ሰራዊቱ ከሀገር ደህንነቱ መዋቅር ጀምሮ በፖለቲካ በምጣኔ ሀብትና በሌሎችም ዘርፎች በአንድ ፖለቲካ ድርጅት የበላይ አመራር ቡድን ብቻ የሚዘወር እንደነበረና ይህም ለመለወጥ እንዲሁም ለውጡን ለማስከተል ያጋጠመውን ችግር ዘርዝረዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው በሀገሪቱ ውስጥ ከሁለት ዓመታት ተኩል ጀምሮ የተፈጠሩ ግጭቶች፣ ግድያዎች፣ መፈናቀልና ስደት ይህ ቡድን ያቀደው ያደራጀውና ያካሄደው እንደሆነ ቁጥር ጠቅሰው ተናግረዋል። 133 ግጭቶች በሀገሪቱ የተለያዩ ክፍሎች ተካሂደዋል። ይህ የሰሞኑን ሕግ የማስከበር ሥራ ያሉትን አይጠቅልልም። ከዚህ በስተቀር የተካሄዱት ግጭቶች ሁሉ በሌሎች ክልሎች ተፈጸሙ ነበሩ ብለዋል። ጠቅላይ ሚኒስትሩ የነበረውን ሁኔታና ወደ ግጭቱ በግድ እንዴት እንደተገባም እንዲህ ሲሉ አብራርተዋል።
መከላከያ ትጥቁም ስንቁም ሜካናይዝዱም ለአመታት እዛ እንዲከማች የተደረገበት ምክንያት ይሄ ለውጥ ባይመጣም በሆነ መንገድ የሀገሪቱ አቅም እዛ ብቻ እንዲሆን ታስቦ የተሰራ ነው። ምንም ጥርጣሬ ሚስጥርም የለውም። ማለት የኢትዮጵያ ታንክ እዛ ነው፣ የኢትዮጵያ መድፍ እዛ ነው፣ የኢትዮጵያ ምናምን ሁሉ እዛ ነው። ሌላው ቀርቶ የኢትዮጵያ የነዳጅ ዲፖ እንኳን ትልልቁ እዛ ነው። ስለዚህ ሞቢሊቲ የሚባል ነገር አርሚው እንዳይኖረው ያን ሁሉ ገዝተን እንዳንተካ እንዳልኳችሁ ገንዘብ የለም። በስፔሻል ፎርስ በኤር ፎርስ እና በሮኬቶች ሰፊ ስራ ተሰርተዋል። ከዚህ በላይ ግን ጊዜ ያስፈልገን ነበርኛ። እናንተ ዘገያችሁ ያላችሁት ገና ጊዜ ያስፈልገን ነበርኛ።
ይሁንና በዚህ ሁሉ እንቅፋት መካከል ባለፉት 3 ሳምንታት የተካሄደው ሕግ የማስከበር ተግባር ያሉት ሥራ የሰላማዊ ሰዎች ሕይወትን የታደገና በከፍተኛ እርግጠኝነት ተጠያቂነትና ኃላፊነት ዓላማውን የመታ እንደሆነ ገልጸዋል።
እጅግ ከሚገርመኝ የኢትዮጵያ አየር ኃይልና የስፔሻል ፎርሱ ብቃት፣ አጠቃላይ የሀገር መከላከያ ሚኒስቴር ብቃት፣ በተለይ ድሮን በሚመለከት የተከበረው ምክር ቤት እንዲገነዘብ የምፈልገው አንድ ሚግ ወደ ጠላት ቀጠና ሲሄድ ታርጌት ሰጥቶት ሰዓት ተሰጥቶት ከሄደ በኋላ ሙሉ ኃላፊነት የካፒቴኑ ነው። ራሱ ወስዶ ያጠቃና ይመለሳል። ድሮን እንደዛ አይደለም። ድሮን በሲቹዌሽኑ ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቀረበለት። በእያንዳንዷ ታርጌት ተፈርሞ ነው ከፈለገ የተቀበለው ምክር ቤት ማየት ይችላል። በተኮስ ነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የያቡሰት የመልሻ ጫወታ አይደለም። 99% ታርጌት መተናል። 99% ኮላተራል ዳሜጅ አልነበረው። የሚያጠራጥር ሲሆን አንተኮስም። ለምሳሌ ማታ አልተኮስንም ህጻናት ይሞቱስ ብለን የኛ ስለሆነ በስፔሻል ፎርሱና በኤር ፎርስ ላይ የተፈጠረው ካፓሲቲ ጠላት አስዩም የሚያደርገው ስላልነበረ ድሮንን የሚያስቡት ለቶክስ ብቻ ነው። እኛ ግን ድሮን መጠቀም የነበረው 90% ለማየት ነው። እንቅስቃሴያቸው ምናምናቸው ቀንም ማታም እናያቸዋለን። ከሲቪሊያን ዳሜጅ ጋር ተያይዞ ከፍተኛ ጥንቃቄ ተደርጓል። ቤትም ዓለም ውጊያ በሶስት ሳምንት ውስጥ ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አዳሃገራይ ላይ፣ አድዋላ ላይ፣ አድነብሪት፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ ዳጋሙ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም። መከላከያ የማንም ሀገር ወታደር ቢሆን ከዚህ በልጥ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው ያለው።
ሰራዊቱ አሁን ያለውን ብቃትና በተለይም ሰው አልባ በሆነው በራሪ መሳሪያ ምን ያህል እንደሚጠቀምበትም ለምክር ቤቱ አባላት አብራርተዋል።
የተዘጋጀው ድሮን በሚመለከት ብዙ ወሬዎች ይወራሉ። ያው በግልጽ ሄዳችሁ ማየት ትችላላችሁ። ለአመታት ሲታሰብበት የቆየና የተገነባ አቅም ነው። ነገር ግን የድሮኑን በሚመለከት የጁንታው ኃይል እኔ አልደበቅኳቸው። በግልጽ ከጥቂት ወራት በፊት የሚሊሻ ውጊያ እንዋጋም፣ ዘመናዊ ውጊያ እንዋጋለን፣ እንደዚህ አይነት ጥቆችም አለን፣ እባካችሁን ውጊያ አታስቡ ብያቸዋል። አልደበቅኳቸውም። ግን አላመኑ። ምክንያቱም በእነሱ ኔትወርክ ውስጥ አይታይም። በእነሱ ባላቸው አክሰስ ስለማይታይ አልተቀበሉትም። ግን ይህ ኃይል ሀገረ ሰላም አካባቢ እየተሰባሰበ ነው ያለው። እንዲሰሙኝ የሚፈልገው ትናንትና ማታ ከምሽቱ 4 ሰዓት 5 ሰዓት 6 ሰዓት ከሲቹዌሽን ሩም ውስጥ አብያዲና ሀገረ ሰላም መካከል የነበረውን መተረማመስ ስናይን ያደር ነው። ላይቭ ነው የምናየው የጥራት እንቅስቃሴ። ማታ አላጠቃናቸውም። ምክንያቱም በሽሽት ውስጥ ሚስቶቻቸውን ልጆቻቸውን ይዘው ሄደዋል። የእኛንም ያፈኗቸው ወታደሮች ይዘው ሄደዋል። ህዝብ ውስጥ አብያዲና ሀገረ ሰላም አካባቢ ህዝብ ውስጥ በጣም መተረማመስ ነበር። አናጠቃም ብለን አይተን የተውኑ ትናንትና። ይሰማሉ እነሱ ስለሚያውቁት ነው። ግን አይቀጥልም ይሄ።
ጠቅላይ ሚኒስትሩ ባለፉት ሳምንታት የተከናወነውን ወታደራዊ ድርጊት በዝርዝር አስረድተዋል። በስም እየጠቀሱ ያመሰገኗቸው ጄኔራል መኮንኖችም ጥቂት አይደሉም። ጠቅላይ ሚኒስትሩ ባለፉት ጥቂት ሳምንታትም ከሀገር ውጭ በዲፕሎማሲው በር ሀገሪቱ ስላጋጠማት ችግር አንስተው ለወዳጅ ያሉትን ምክር አስቀድመዋል።
ዲፕሎማሲና መልቲላተራሊዝም አይነገራትም። በሰላም በድርድር የምንታወቅ ህዝቦች ነን። ሰላም አስከባሪ የሆነን ብዙ ያገለገልንን በኮሪያ በርካታ አፍሪካ ሀገራት ውስጥ ይሄ ይቀጥላል። ግን ለወዳጆቻችን መንገር የምፈልገው ነገር ወዳጅ መሆን ከፈለጋችሁ ከኛ ጋር እኛንም ማወቅ አለባችሁ። እኛ ምንም ደሃ ብንሆን መንግስት በመሆን በጣም ብዙ አመታት አንዳንዶቻችሁ ሳትፈጠሩ መንግስት የነበረን ሀገር ነን። እንደ ሀገር ሳትቆሙ ሀገር የነበረን ሀገር ነን። ሀገርና መንግስት ግራ የሚገባን ህዝቦች አይደለም። ይሄ እንድታውቁ እንፈልጋለን። እንኳን ዛሬ 100 አመት የተሻለ ትጥቅ ያለው ኃይል ልግዛችሁ ብሎ አይ እኛ ሞታችንን መርጣለን እንጂ አንገዛም ብለን እኮ ብቸኛዋ ነጻ ሀገር ናት ኢትዮጵያ። ይህን ከረሳችሁ ማስታወስ ያስፈልጋል። ሶስተኛው በግል የተከበሩ አፈ ጉባኤ ክብራቸውም ሽልማታቸውም ውዳሴያቸውም የኢትዮጵያ ህልውና ነው። በመደለያ በኢትዮጵያ ህልውና የሚደራደር ኢትዮጵያ የማጠብቁ ስጋት ነው። ሰላም ወዳድ መሆናችን ለሰላም ምንተጋ መሆናችንን ተገንዝባችሁ የኛን ነገር አውቃችሁ በትብብር መንፈስ እንስራ እንጂ ደህንነት አይደለም። የደህንነት ይመጣ ክብሩን አሳልፈው መስጠት የሚፈልግ ኢትዮጵያ የለም። እንግዲህ ይሄን ነገር ደግሞ እንዳትፈርዱብን፣ የኛ ጥፋት አይደለም። አባቶቻችን በደም ውስጥ ያሳለፉብን አንችልም እንደሱ። አንችልምና በሳንቲም ማስተራራት ለኢትዮጵያ ይሰራ ኢትዮጵያ ጋር ተከባብሮ ሰፍ ብቻም ያወጣው ለሰጋቸው ሰዎችም ኢትዮጵያን ኢትዮጵያዊ ይያለ ማሸነፍ አይቻልም። ካለቀን በኋላ የፈለገው ማድረግ ይችላል። ኢትዮጵያዊ ይያለ ግን ማንንም ማሸነፍ አይችልም። ዛሬም ወደፊት በዚህ መንገድ ማሰብ ተገቢ አይደለም። ተጨንቀን ተመረን ህግ ለማስከበስን ሞክር እኛም ማድመጥ አስፈልጊ ነው።
ትንሽ ክፋት አላቸው ስላሏቸው ማይሎች ይሄን ብለው ነበር።
ስመጣው አልፈልግም የኛ ጎረቤቶች በሙሉ የደመቀ ኃይልና ያብይ ኃይል የሚባል ያላቸው ናቸው። ደመቀና ቢይ ተነጋገሩ እንጂ ደመቀ ያንተ ወታደሮች እዛ አስጠጋ አብይ ያንተ ወታደሮች የሚባል ነው። አካባቢው በሙሉ ደመቀና ቢይ አልተግባቡም። ኪጋይ ላይ ድርድር ያድርጉ ጆሃንስበርግ ድርድር ያድርጉ የተባለ አገር ለአገር የሚዞርበት ነው አካባቢያችን በሙሉ። ያን ኢትዮጵያ ላይ መድገም አይቻልም። ኢትዮጵያ አንድ መንግስት አላት። ያ መንግስቱ ህግ ያከብራል በህግ ይሰራል ለህግ ይገዛል ካጠፋ በህግ ይጠየቃል ለዜጎቹ ክብር ይሰጣል። በተቻለ መጠን ኢትዮጵያን የመሰለ ዲሞክራሲ ይገነባል። ሌላ ለመምሰል ማንሰቃየምኛ እኛ ነን ይመስል እንጂ እንደ እንትና ሀገር የእንትናና የእንትና ኃይል ይያል ይያጫውትን የሚል ትንሽ ክፋት መስል ነገር ያለባት ሐሳብ ያለባችሁ ሰዎችም እርሱት የኢትዮጵያ ውስጥ አይሰራም እንጂ ይሄ ኃይል ምን ያደረገ እንደመጣ ኢትዮጵያ ውስጥ ምን እየሰራ እንደመጣ የማይገነዘብ ያለም መንግስት አለ ብዬ አልገምትም። ሁሉ ቢቀር ማይካድራን ያልሰማ ሰው የለም። የሰሜን ህዝብ ክትል አዛዥም ታፍኖ በሺ የሚቆጠር ታፍኖ ሬሳ ራቁቱን ተኝቶ ተነጋገሩ ከማን ጋር እንነጋገር።
ጠቅላይ ሚኒስትሩ በመጨረሻም ለዜጎች ይህን መልእክት አስተላልፈዋል።
ጦርነቱን በከፍተኛ ጀግንነት በብቃት አሸንፈናል። ነገር ግን ይሄ ነገር ወደ ትቢትና ወደ እብሪት ከወሰደን ጥፋት ነው። የድል አዛጊ ዘፈን ማቆም አለብን። በእኔ እምነት ያሸነፈው እውነት ነው። ያሸነፈው የኢትዮጵያ እናቶች እንባና ጸሎት ነው። ሌላው ሰው ሃምብል መሆን አለበት። ሃምብል መሆን ማለት ላለመጥላት፣ ስላሸናፊነት ላለመዘመር፣ ወደ ዋናው ውጊያ መግባት። ዋናው ውጊያ ገና አልተነካም። ከደህንነት ትራፕ ያልወጡ ሀገራት ቢያንስ በአስር ዓመት አንዴ ውጊያ ይደግማል። ከደህንነት ትራፕ ካልወጣን አትጠራጠሩ ከጁንታ ኤክስ ይቀርና ከጁንታ ዋይ ጋር እንዋጋለን። ከውጊያ ታሪክ እንድንወጣ በፍጥነት ወደ ብልጽግና መሄድ አለብን፣ ወደ ልማት መሄድ አለብን። ለዚህ ደግሞ የኢትዮጵያ ህዝብ አሁን ያሳየውን ቁርጠኝነት ልማት ላይ መድገም አለበት። ከልመና ያልወጣ ሀገር የተሟላ ነጻነት የለውም። አዛዡ አለቃው ብዙ ነው። ከልመና ለመውጣት ጨክነን እንስራ። እንችላለን፣ መቀየር እንችላለን። ይሄን ሀገር ብቃቱ ክላሪቲው አለ። በርሻ በኢንዱስትሪ በከተሞች የጀመርናቸው ሰዎች ብንሰራ እድገት ኦቨርናይት አይመጣም፣ በጊዜ ነው። እድገት ደግሞ የሚያመጡ ኢትዮጵያውያን ብቻ ናቸው፣ ሌላው አጋዥ ነው። በልመና እድገት አይመጣም፣ በዜጎች ጥረትና ስራ ነው እድገት የሚመጣው። ግጭት እንዳይኖር ማድረግ፣ በብሔር መከፋፈል እንዳይኖር ማድረግ፣ ድል መናጠቅ እንዳይኖር፣ ከዚህ ዜና ወጥተን በተባበረ ክንድ ወደ ልማታችን፣ ወደ ሰላማችን፣ ወደ ህጋዊ ምርጫችን እንድንሄድ ከሁላችን ይጠበቃል። ኢትዮጵያ ህዝብ ይህን በማድረግ እንዲተባበር አደራ ማለት ፈልጋለሁ። ኢትዮጵያ በልጆቿ ጥረት ታፍራ ተከብራ በልጆቿ ደም ህልውናዋን ጠብቃ ትቀጥላለች።
መለስካቸው አመሃን ለዘገባው እናመሰግናለን። የትግራይ ክልል መሪዎችን አግኝተን አስተያየታቸውን ለማካተት በተከታታይ ያደረግነው ሙከራ አልተሳካም። በቀጣዩ ዘገባ ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት ባቀረቡት ማብራሪያ ዙሪያ ባልደረባችን መስፍን አራጌ የተፎካካሪ የፖለቲካ ፓርቲዎች አመራሮችና የምሁራንን አስተያየቶች ይዞ ቀርቧል።
ጠቅላይ ሚኒስትር አብይ አህመድ ዛሬ ለተወካዮች ምክር ቤት ባቀረቡት ዘለግ ያለ ማብራሪያ ኢትዮጵያ ባለፉት 2 ዓመታት አጋጥሟታል ያሉትን ፈተናና ፈተናውን ለማለፍ የተሰሩ ስራዎችን ገልጸዋል። በህወሓት ላይ ባጭር ጊዜ ተመዘገበ ባሉት ወታደራዊ ዘመቻና ድል ትንታኔ የሰጡት ጠቅላይ ሚኒስትሩ በሚቀጥሉት ጊዜያት የጦርነቱ ማዕከል ሆና የቆየችውን ትግራይን መልሶ የማቋቋም ስራ ይሰራል ብለዋል። የትግራይ ዴሞክራሲያዊ ፓርቲ ዋና ጸሐፊ ግዴና መድህን በዛሬው የጠቅላይ ሚኒስትሩ የፓርላማ ውሎ አስተያየታቸውን ሰጥተውናል።
ከወጣትነታቸው ጀምሮ ከትግራይ ህዝብ ጋር በጣም የቆዩና የትግራይን ህዝብ ችግርን የሚረዱ መሪ መሆናቸው ራሱ ለትግራይ ህዝብ አንድ አሁን ታማየው ነው። ከዚህም በመነሳት መንግስታቸው ሳንፈልግ ወደ ተገባንበት ጦርነት በኋላ ህዝቡን የማቋቋም፣ የማረጋጋት፣ የማደራጀት እንዲሁም የወደሙት መሰረተ ልማቶችን የመገንባት ሂደት ያነሱበት እንትንም በጣም ለትግራይ ህዝብ ያላቸው ፍቅር የሚያሳይ ነው። በቀጣይ የጁንታው ከወደቀ በኋላ ክቡር ጠቅላይ ሚኒስትሩ የሚመሩት መንግስት የትግራይ ህዝብን አረጋግተው የተፈናቀሉትን መልሰው እንዲሁም ወደ ንብረት እንደሚወስዱት ከመግለጫቸው ተረድቻለሁ። እንደሚያደርጉትም አንጠራጠርም።
የፖለቲካ ፓርቲና ህዝብ ይለያያል የሚሉት ዋና ጸሐፊው ህዝብን ሽፋን በማድረግ የሚሰሩ ፖለቲካዊ ሸፍጦችን ድርጅታቸው እንደሚያወግዝ ተናግረዋል።
አንደኛ ፓርቲ ህዝብን መሆን አይችልም። ሁለተኛ ከባህሪም ስንነሳ ህወሓት የትግራይን ፍላጎት አሳክቶ አያውቅም። እንደምናውቀው ላለፉት 30 ዓመታት የትግራይ ህዝብ አይቶት የማያውቀው ብሔራዊ ውርደት ውስጥ ነው የገባው። ለልመና፣ ለችግር፣ ለከፍተኛ ጭቆና ናልዚህም እያለ ህወሓት መሪ እያለ ህዝቡን ይጨቁን ነበር ኢትዮጵያን። የትግራይ ህዝብ ደግሞ ላለፉት 30 ዓመታት ከፍተኛ ጭቆና ውስጥ ነበረ። ስለዚህ ትግራይ ህዝብና የትግራይ ህዝብ ህወሓት ነው የሚለው ነገር እነዚህ የጁንታ መሪዎች ስልጣናቸውን ለማራዘም የፈጠሩት ትርክት እንጂ ምንም አይነት ምድር ላይ ምንም አይነት እውነታ የሌለው ነገር ነው።
የኢዜማ ሊቀመንበር የሸዋስ አሰፋ በበኩላቸው ዓለም አቀፉ ማህበረሰብ ከተዛባ ምልከታ እንዲወጣ ጠቅላይ ሚኒስትሩ የሰጡትን ማብራሪያ ደግፈዋል።
በእኛ እምነት ህግ የማስከበር እርምጃ ነው። ይሄ ደግሞ በምስራቅ መችጊዛ ላይ በአብዲዜ ላይ እና በቡድኑ ላይ ተደርጓል። በደቡብ ተደርጓል። ሰሜኑም ሰፋ ያለና መንግስት ሆኖ የቆየ ቡድን መሆኑ ካልሆነ በስተቀር ብዙ ከዛ የተለየ ነገር የለውም እና ህግ በማስከበር እርምጃ ላይ በየትም ሀገር ሌላ ሀገር ገብቶ ያቅም መግባትም የለበትም። ሲገባም አተረማምቶት ነው የሚወጣው። የገቡባቸው ሀገሮች ምን እንደሆኑ እናውቃለን። ኢትዮጵያ ደግሞ ለየት የሚያደርገው በዓለም ውስጥ አሉ ከሚባሉ ጥቂት ነጻ ሀገራት አንዷ ናት ኢትዮጵያ። ስለዚህ በምንም ተአምር ለውጭ ወራሪም ሆነ ለውስጥ ወርባሪ እድል የምትሰጥ ሀገር አይደለችም። ረጅም የመንግስትነት ታሪክ አላት ማለት በውስጧ ምንም አይነት መንግስት ይሆን ንጉሳዊም ይሁን ዲክተተርም ይሁን ምንም አይነት መንግስት ይሁን ግን የውስጥ አንድነቱንና ከውጭ ወራሪ ደግሞ ነጻነት ተጠብቆ የኖረ አገር ህዝብ አለን ማለት ነው። ስለዚህ በዚህ ሁኔታ ህግ በማስከበር ሁኔታ ሌላ ሀገር እጁን ለመስደድ የሚደረገው ሙከራ በእውነት በተለይ ኢትዮጵያ ውስጥ በኢትዮጵያ ላይ ፍጹም እንግል አይደለም። እንዳሉትም ጠቅላይ ሚኒስትሩ ኢትዮጵያ የተባበሩት መንግስታትም የአፍሪካ ህብረትም መስራች ሀገር ናት እና በብዙ ሀገሮችን በተለይ ማስታወቂ ያደረገች ሀገር እንደመሆኗ መጠን እንደዚህ አይነት ጣልቃ ገብነት ሙከራ ወሬውም አይገባም ነበር።
ቀደምት የስልጣኔ አሻሯን ያተመች ሀገር በዲፕሎማሲው መስክ የሚገባትን ያህል አልተጓዘችም የሚሉት አቶ ይሸዋስ መንግስት በዚህ መስክ የቤት ስራ እንደሚጠብቀው አብራርተዋል።
በዚህ ሰሞን ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትሩ ሲሙ በአጠቃላይ በጣም ጥሩ ስራ ሰርተዋል፣ ይህንንም አደጋ ለመቀልበስ ችሏል የሚል ምልከት አለ። በአጠቃላይ ግን ያው ሁልጊዜ እኮ በሀገር ውስጥ ችግር ስትጠመድ፣ በማይረቡ ጉዳዮች ስትታሰር፣ በዙርናው፣ በውጭ ጉዳዩ፣ በኢኮኖሚው፣ በትምህርቱም በአጠቃላይ ያለው መስኩ ሁሉ አፈር ነው የሚበላው። እዛ ላይ መጎዳታችን ግልጽ ነው። ምክንያቱም በእርስ በርስ ሽኩቻ ውስጥ ያለ ሀገር እንደሚጠፋ ተቋማቱም እንደሚደክመው የታወቀ ነው እና ተዳክመናል። በእውነት ኢትዮጵያ በዓለም መድረክ ላይ ያላል ቦታ ይሄ አልነበረም። ከዚህ በላይ ነበር ሊሰራ የሚገባው። ኢትዮጵያውያን ወደ ዓለም መድረክ መግባት መቻል አለባቸው። በጣም ብዙ ሲኒየር ሰዎች አሉ። ሰዎቻችንን ማሳደግ መቻል አለብን። የሀገር ውስጥን ዲፕሎማሲ በደንብ መሰራት አለበት። በእርግጥ በራሳቸው ፍላጎት እጃቸውን ለማስገባት የሚፈልጉ ሰይጣናዊ ሀሳብ ያላቸው መሪዎች የሉ ማለት አይደለም። በመላ ዓለም ግን ደግሞ ከመረጃ መዛባት የተነሳ ደግሞ ብዙ ማለት ከሚፈጠር ችግር አለን።
በተደጋጋሚ የምክር ቤቱ አባላት ጭብጨባ የታጀበው የጠቅላይ ሚኒስትሩ ማብራሪያ መንግስት ላለፉት 2 ዓመታት በተለያዩ አካባቢዎች ችግሮች ሲፈጠሩ አፋጣኝ ምላሽ ያልሰጠበትን ውስጣዊ ችግርም አብራርተዋል። የፍልስፍና ምሁሩ ዶክተር ዳኛቸው አሰፋ የጸጥታ መዋቅሩና የቢሮክራሲው አደረጃጀት ከጠቅላይ ሚኒስትሩ ቁጥጥር ውጭ በነበረበት ሁኔታ ኢትዮጵያ የተጋረጠባትን ፈተና በአፋጣኝ መፍትሄ እንዳትሰጥ አድርጓታል የሚለውን ምክንያት ይስማሙበታል።
ዛሬ ለሰጡት ምክንያት አዲስ አይደለሁም። ኢትዮጵያን ፖለቲካ በጥሞነ ከሚከታተሉት ዜጋዎች መካከል በሚገባ አስረድተዋል። 27 ዓመት ሲገዛ የነበረ ፓርቲ በምርጫ የውስጣዊ ምርጫ ተደርጎ ውጭ ባለ ትግል ሰው የተመረጡት ሰራዊቱ፣ ጸጥታው፣ ቢሮክራሲ ተቋሙ በሙሉ እሳቸው ስር ባልነበረበት ሁኔታ ዲስኮርስ ደግሞ ያንን ኃላፊነት ወሰዱት። ምናልባት ህዝቡ አሁን ይገባዋል።
የተለያዩ አስተሳሰቦችን በማስተናገድ ኢትዮጵያን ወደፊት ማራመድ እንደሚገባም ዶክተሩ አሳስበዋል።
ግሩፕ አስተሳሰብ ሄጅመኒክ የሆነ የበላይነትን የያዘ አስተሳሰብ ሌላ አስተሳሰብ ማስተናገድ የማያስፈልግ አስተሳሰብ ነው። ያለፈው ብዙ ችግር የፈጠረው በወታደርና በጸጥታ የታጀበ ድጋፍ ያገኘ አስተሳሰብ ነው። መድረስ አለበት። ማንም ሰው በሀሳቡ መጠየቅ የለበትም። አሁንም ቢሆን እና አብይ የሀሳብ ሙሉነት እነሱ ጋር ነው የሚል አቋም የለኝም። ማንንም ዜጎች የመፈተሽና የመጠየቅ መብት አላቸው እና ለማንኛችንም ቢሆን የተለያዩ የፖለቲካ አመለካከት ቢሆን ፕላትፎርም እንዲሰጠን ይገባል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
በአገር ክህደት ወንጀል የተጠረጠሩ ጀነራሎችና ሌሎች የጦር መኮንኖች መኖሪያ ቤቶች ላይ በተካሄደ ፍተሻ በግለሰቦች እጅ መያዝ የሌለባቸው የጦር መሳሪያዎች መያዛቸውን የፌደራል ፖሊስ ኮሚሽን አስታውቋል። የፌደራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ እንደገለጹት የተያዙት መሳሪያዎች በነፍስ ወከፍ ወይም በግለሰብ ሊያዙ የማይገቡ ናቸው። መኮንኖቹ የታሰሩት ከህወሓት ጋር በመመሳጠር በሰሜን እዝ ላይ ጥቃት እንዲፈጸም አድርገዋል በሚል መሆኑን ጠቅሳ ፀሐይ ዳምጠው ተከታዩን ዘገባ ከአዲስ አበባ አስተላልፋለች።
ከሳምንታት በፊት በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ ከፍተኛ የጦር መኮንኖች በአገር ክህደት ተጠርጥረው በቁጥጥር ስር መዋላቸው ይታወሳል። የፌደራል ፖሊስ ኮሚሽን በመግለጫው እንዳስታወቀው የህወሓት ቡድን እንደ ሀገር ብጥብጥና ቀውስ ለማድረስ አልሞ ረጅም ዓመታት በመዘጋጀት ጥቃት ማድረስ ከጀመረበት ዕለት አንስቶ በተደረጉ ፍተሻዎችና ብርበራዎች ከፍተኛ ቁጥር ያሉ የተለያዩ ጦር መሳሪያዎች ተይዟል። የፌደራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ከሀገር መከላከያ ሚኒስቴር ጋር በመተባበር በሀገር ክህደት ተጠርጥሮ በእስር ላይ በሚገኙት የጦር መኮንኖች ቤት ባደረገው ፍተሻ ከፍተኛ ጉዳትና ክሳራ ማድረስ የሚችሉ የጦር መሳሪያዎች፣ የጦር ሜዳ መነጽሮች፣ ጂፒኤስ፣ በሳተላይት የሚሰሩ ስልኮችና ሌሎች መሳሪያዎች መያዛቸውን የፌደራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ተናግረዋል።
እነዚህ መሳሪያዎች ጸረ ተሽከርካሪ የሆኑ ፈንጂዎችም ተገኝተዋል። በሳሙና መልክ የሚዘጋጁ ድንጋይ የሚመስሉ በቀላሉ ሊፈነዱ የሚችሉ ፈንጂ አይነቶችም አሉ እዛ ውስጥ የተገኙት። የተለያዩ ቦምብ አይነቶችም አሉ። ክላሽንኮቭ አለ። ብሬን መትረየሶች አሉ። ፈሮ ሽጉጦች በብዛት አሉ። ከነጥይታቸው ማለት ነው። የመከላከያ ሰራዊት አልባሳት፣ የፌደራል ፖሊስ አልባሳትም አሉበት። ነፍስ ወከፍ ደረጃ መያዝ የሌለባቸው እና የጁምላ ጨራሽ የሆኑ በቲም ደረጃ መጠቀም ያለባቸው መሳሪያዎች ብዙ መሳሪያዎችን ማግኘት ችሏል።
ፍተሻው አዲስ አበባን ጨምሮ የተለያዩ ከተሞች የተካሄደ መሆኑን አቶ ጄላን ገልጿል። የተያዙ የጦር መሳሪያዎች ህወሓት በአዲስ አበባ ከተማና በተለያዩ የሀገሪቱ ቦታዎች ሽብር ለመፍጠርና ሀገርን ለማበጣበጥ ሊጠቀምባቸው ነበረ መሆናቸውም ነው የተገለጸው። ህብረተሰቡ ከጥፋት ቡድን ራሱን ለመታደግ ለጸጥታ ኃይል ጥቆማ መስጠት እንዳለበትም አቶ ጄላን ተናግረዋል።
የነፍስ ወከፍ መሳሪያዎች ሳይሆኑ በቀላሉ ሰው ላይ ጉዳት የሚያደርስ ለእነዚህ መሳሪያዎች ሁሉም ሰው ጥንቃቄ ማድረግም ስላለበት ራሱን መከላከልም ስለሚገባው በየአካባቢው ህዝቡ ትብብሩን ቀጥሎ ከፖሊስ ጋር መስራት አለበት።
መሳሪያዎቹ ባያዙ ኖሮ በተለያዩ አካባቢዎች ከፍተኛ ቀውስ ያስከትሉ እንደነበርም አቶ ጄላን አመልክተዋል። ተጠርጣሪዎቹ በቁጥጥር ስር ውለው በፌደራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ምርመራ እየተደረገባቸው እንደሚገኝም ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
በቀጣዩ ዘገባ ወደ ደቡብ ክልል ይሆናል የምናልፈው። በደቡብ ክልል ኮንሶ ዞን አማሮ፣ ደራሼ፣ ኤሊና ቡርጂ ልዩ ወረዳዎች እንዲሁም አካባቢያቸው ላይ ተፈጥሮ በነበረው ግጭት በቀጥታና በተዘዋዋሪ እጃቸው አለበት ያላቸውን 137 ተጠርጣሪዎች በቁጥጥር ስር ማዋሉን የክልሉ ሰላምና ጸጥታ ቢሮ አስታውቋል። በምክትል ርዕሰ መስተዳደር ማዕረግ የመልካም አስተዳደር ክለስተር አስተባባሪና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ዛሬ ለቪኦኤ እንዳስታወቁት በግጭቱ 66 ሰዎች የተገደሉ ሲሆን ሌሎች 39 ሰዎች ደግሞ ቆስለዋል። መጠናቸው በውል ያልታወቀ በርካታ ቤቶችና ንብረቶችም ወድመዋል። ከ133000 በላይ ሰዎች መፈናቀላቸውንና መልሶ የማቋቋም ስራ እየተሰራ መሆኑንም ኃላፊው አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው።
የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ለማየው ባውዲ እንዳሉት የህዝቡን ጥያቄ የጠለፉ አካላት በፈጠሩት ውከትና ግጭት በኮንሶ ዞን በአማሮ፣ በቡርጂ፣ በደራሽና ባለ ልዩ ወረዳዎች ውስጥ በሚገኙ በ17 ቀበሌያት ላለፉት 3 ሳምንታት የጸጥታ ችግር ተፈጥሯል። በዚህ ከተና ጥቃት 36 ሲቪሎች ተገደሉ ሲሆን 39 ሰዎች ደግሞ የአካል ጉዳት ደርሶባቸዋል። ቁጥራቸው የበዙ ቤቶችም ተቃጥሏል። አያሌ ዜጎችም ከቀያቸው ተፈናቅሏል። አቶ አለማየሁ ቢሮአቸው ይህን ወንጀል በቀጥታም ሆነ በተዘዋዋሪ ፈጽሟል በማለት የተጠረጠራቸውን ግለሰቦች እያሰረ ነው ብሏል።
ፌደራል መንገድ የአክሲ ኃይሎችን በደንብ አጠናሽቶ ማጥቶስ ለነበር ጉዳት ደርሷል። ይህን ተከትሎ የስከትላንድና ድረስ ወደ 137 የሚሆኑ ያስተባበሩም ቀጥታ ድርጊቱ ላይ ተሳታፊ የነበሩ ሰዎችም ተይዘዋል። ቁጥጥር ስር ውለዋል። ቀደም ብሎ የነበሩ የፖለቲካ አመራሮችም ውስጥ አሉ። አሁን ያሉ የፖለቲካ አመራሮችም ውስጥ ያሉ ተይዘዋል። ይህን ያስተባብሩ የነበሩ ባልተፈለገ መንገድ ይመራ የነበረው ኃይል ተይዟል። ተጠርጣሪዎችም በተደራጀ መንገድ የጸጥታ መዋቅራችን እዛ ተቀናጅቶ እየሰራ ነው ያለውና
ከ133,000 በላይ ዜጎች ጥቃት ደርሶባቸውና በስጋት መፈናቅላቸውን ተናግረው እነዚህን ዜጎች መልሶ ማቋቋም ስራ እየተሰራ መሆኑን ኃላፊው አስታውቋል።
በጥቃት ወደ 84,000 አካባቢ ተፈናቅሏል። ለጉዳቱ ሰለባ ሊሆን ይችላል ብሎ ደግሞ ወደ 49,000 አካባቢ ተፈናቅሏል። በስጋት የተፈናቀሉትን በፍጥነት እየመለስን ያለን ወደ ቀየው። የከባድና መጠነኛ ጉዳት የደረሰባቸው ሰዎችን ደግሞ መልሶ ማቋቋም ስራ እየተሰራ ነው ያለው።
በወንጀሉም የተደራጀ የታጠቀ ኃይል ጥቃት በማድረሱ ረገድ የአንበሳውን ድርሻ መያዙን ገልጠዋል።
በተደራጀ መንገድ የሚንቀሳቀስ የህወሓት አደራጅቶ ያሰማራው ኃይል አለ። ያስተባብራል ግጭቱን ተቀጣጥሎ እንዲሄድ፣ የብሔረሰብ ግጭትን እንዲመስል ይቻል። የሸነ ኦነግ ይሄ ግጭቱ ሂደት ውስጥ በደንብ በተደራጀ መንገድ እንቅስቃሴ ያደረገ እንደነበር ተረጋግጧል። አካባቢውን ለማትረስ በሚደረገው ሂደት ውስጥ የዚህ የሸነ ኦነግ አባል የሆኑ ሰዎች እጅ ከፍንጅ የተያዙ አሉ። በግጭቱ ሂደት ውስጥ ሲያቃጥሉ፣ ሰው ሲገሉ፣ ሲተኩሱ ሰው ላይ በሚሊተሪው እጅ ከፍንጅ የያዛቸው ሰዎች ይምራሉ። የሸነ ኦነግ
መታወቂያ ያላቸው በምንድን ነው የምታረጋግጡት?
የአባልነት መታወቂያ ያላቸው ግማሹ ያው የሸወደ ስለሚንቀሳቀስ አንዳንዱ ከኦሮሚያ ወለጋ አካባቢ የመጡ ቀደም ብሎ የኦሮሚያ ልዩ ኃይል ፖሊስ መታወቂያም ያላቸው ደብል መታወቂያም ያላቸው ተረጋግጧል። ግማሹ የምንም መታወቂያ የሌለው ግን የአብዛኛ ሰው አይደለም ብሎ ያረጋገጣቸው ሰዎች አሉ። እነዚህ በመሀል ተጠናክሮ እየሄደ ነው ያለ።
በቀጠናው ያለው ሁከት በተለይ በኮንሶ ዞንና በአሌ ልዩ ወረዳ መካከል ያለው ግጭት መነሻው የደን መሬት ይገባኛል ጥያቄ ሲሆን፣ በሰገን ከተማ፣ በአማሮ ወረዳ፣ በደራሽና በቡርጂ ወረዳ ቀበሌት ያለው የጸጥታ ችግር መነሻው ደግሞ ጎማይዴ ልዩ ወረዳ የተባለ አዲስ መዋቅር በኃይል ለመፍጠር ጥያቄውን የሚያራምዱ ቡድኖች የሚፈጥሩት ትርምስ ነው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ክብራትና ክብራን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰኞ ህዳር 21 ምሽት የአማርኛ ፕሮግራማችንን ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን እንድታመሹ በድጋሚ እንጋብዛለን። ፕሮግራማችንን በአጭር ሞገድ በ19 እና በ25 ሜትር ባንድ በናይል ሳት ቪኦኤ 24 ላይ እንዲሁም በአሃዱ ሬዲዮ 94.3 ላይ በቀጥታ ታገኙናላችሁ። ኢትዮጵያ ውስጥ ባለው በፌደራል መንግስቱና በህወሓት መካከል በተፈጠረው ሁኔታ ላይ መደራደር ያስፈልጋል ወይስ አያስፈልግም? በሁለቱም ወገን የሆኑ ተከራካሪዎችን አነጋግረን ቀደም ባሉት ቀናት እንዳስደመጥን ይታወቃል። አምባሳደር ፍስሐ አስገዶም ከኢትዮጵያ የውጭ ጉዳይ ሚኒስቴር አንስቶ በተለያዩ ሀገሮችና በመንግስታቱ ድርጅት አምባሳደርነት ያገለገሉ ሲሆኑ አሁን በጡረታ ላይ መቀሌ ነዋሪ ናቸው። አቶ ነአምን ዘለቀ ደግሞ በግንቦት 7 አመራር አባልነትና በመብቶች ተሟጋችነት የቆዩ ከለውጡ ወዲህ ከፖለቲካው አመራር ወጥተው ሰሞኑን ኢትዮጵያ ውስጥ በተፈጠረው ውጥረት ምክንያት ወደ ሙግቱ የተመለሱ የቨርጂኒያ ነዋሪ ናቸው። ይህ ክርክር የተካሄደው የፌደራሉ መንግስት ኃይሎች መቀሌ ከመግባታቸው ከመነገሩ ከአንድ ቀን ቀደም ብሎ ነበር። ክርክሩን የመራው ሰለሞን አባተ ነው። የመጨረሻውን ክፍል ይዞ ቀርቧል።
አምባሳደር ፍስሐ፣ ብዙ ጊዜ የህወሓትን መሪዎች ለማግኘት ጥረት ስናደርግ አሁን ባለው ሁኔታ በዚህ በመገናኛው ችግር፣ ቀደም ባሉ ጊዜዎች ደግሞ ብዙ ጊዜም ዝግጁ ባለመሆናቸው ወይም ለመነጋገር ቅርብ ባለመሆናቸው ምክንያት የሚሉትን ነገር በቀጥታና ከነሱ ከአንደበታቸውና አብጠርጥረን ለህዝብ ማቅረብ ችግሮች ያጋጥማሉ ብዙ ጊዜና ሲያጋጥሙም ቆይተዋል። እስቲ እርስዎ በእነዚህ የድርድሮች ወቅት ነበርኩኝ፣ ከሶስተኛ ወገን የሰማሁት አይደለም፣ ውስጡ የነበርኩ ሰው ነው ነኝ ስላሉ ምንድነው የህወሓት መሪዎች የሚፈልጉት ወይ የትግራይ ክልል ባለስልጣናት በዚህ ድርድር ውስጥ እንዲነሳና መልስ እንዲሰጣቸው ስምምነት ላይ እንዲደረስላቸው የሚፈልጉት የኢትዮጵያ ህዝብ እንዲያውቅላቸው የሚፈልጉት አንድ ሁለት ተብሎ እስካሁን ድረስ ቃል ተነገረንም
ታንክ ዩ ሳቶና አመነ ይቅርታ አድርግልኝ እንጂ አንድ አስተያየት ያሰጡበት እስካሁን መስማትም ስለምትፈልግ ምናልባት ከአዲስ አበባ ጋር የተናበበ ስለምን መስራቸው የፈለገው ቢሆን የኤርትራ መንግስት ትግራይ ውስጥ ምን ያደርገ ነው? እናንተስ ቢሆን ለምንድን ነው ይሄንን ትክክል ነው አይደለም ብላችሁ አንድ እርምጃ ወደፊት ዳክታታችሁ? የአሜሪካ መንግስት የሚያገኘው ሳተላይት ሊያሳየው አይችልም? ሌሎች በመሬት ላይ ያሉ ስትከታተሉ አትችሉም? እና እነሄንን እንደ አንድ ኢትዮጵያዊ ትግራዋይ ብናምን ይቻ ሳይሆን አደንዶ ፍደይን ሁሉ ከተባለ ካለፈ በኋላ ይሄንን የሚያጠያይቀን ይመስላል። ለዚህ ነው የትግራይ መንግስት ህወሓት ከሃዲ ነው ሲባል በራሴ መንግስት ላይ ጥያቄ ማቅረብ ተደታ አይደለም ኢትዮጵያን አሳልፎ የሚሰጥ ህዝብ አይደለም እየተደብደበ ያለው። የኤርትራ መንግስት ግን በጠራራ ፀሐይ ትግራይን እየወረረ ነው። ይሄንን ይታሰብበት ለገጥዋት ይወጣል። አሁን እኔ የምለው
የኤርትራ መንግስት ግን ይሄንን አስተባብሏል ያውቃሉ አይደለም በግልጽ
የኤርትራ መንግስት
ታዲያ እኔ ማልሰለስ ብለሽ
ታዲያ የዩናይትድ ስቴትስ ቆይቋል አንድ ጊዜ አንድ አቶናም እሰጦታለሁ አቶ እሳቸውም እርሶ መልስ እንዲሰጡ ስለሚፈልጉ እድሉን እሰጦታለሁ አቶናም
አዎ መስማት ፈልጋለሁ የኤርትራ መንግስት የሚለውን እናምናለን እናንተ ይሄንን እናንተ ጋር ደረሰም ካለ እንግዲህ እኛ እንደ ኢትዮጵያውያን ስለምንነጋገር ለታሪክ ብቻ ነው ማስቀመጥ የምንችለው ምክንያቱም ነገቷስ አንዳችን ወሸታሞች መሆናችን ይረጋገጣል አላውቅም ማለት አንድ ጉዳይ እኔ ግን ማቆም ነው ማለት የተማረኩትም አብዛኛው ጦርነት አሁን የሚያገረው ያለ በተለይ በድንበር በኩል የኤርትራ ሰራዊት የሚል ኢትዮጵያውያን ሊያሳስባቸው ይችላል። በነገራችን ላይ የአዲስ አበባ መንግስት እንደዚህ ያደረገ ይባላል። የኢትዮጵያውያን እኮ ሌሎች ኢትዮጵያውያን ተጋሩ ብቻ ሳይሆን በሆነ አጋጣሚ ትግራይ ላይ የባንክ ሂሳብ ከፍተው ከነበረ የትም አገሪቱ ጫፊኑ ሂሳባቸው እንዳንቀሳቀስ እኮ ተከልክሏል። ከዚህ በላይ በተጋሩ ላይ ሊደርስ አይችልም። ሰዎች ትግራይ ውስጥ የሚደረገው ያለጥፋት ሲቪሎችን ሳይነካ ወታደራዊ ነው ይሉናል። አዲስ አበባ የሚኖረው ትግራዋይ ግን ፕሮፋይል እየተደረገ ማንነቱ እየተደረገ የአሜሪካና የአውሮፓ ዜጋ ያላቸው ተጋሮች አይቀሩ ኖራት የማይችልበት ደረጃ ነው የተፈለቀው። እዚህ ደረጃ ነው የዘቀጥ ነው። ከመከላከያ ማውጣቱ ተጠርጣሪ ማድረጉ መጠቆሙ የደርግ ስርዓትም ካለፈ በኋላ ነው የተነጋገርንበትና ታዲያ ይሄ ለምን አይቆምም? ህወሓቶች ናቸው እነዚህ ወይስ ቅድም አቶ ሰለሞን እንዳሉት ሳቸው የሚደርሱበት በአዲስ አበባ ሆኖ ተረሪስት ስፈጽሙ ተገኝተው ነው ከየመስሪያ ቤቱ የሚባረሩት ያሉ? ለዚህ ነው ቅድም ያልኩ ኢትዮጵያዊነቱን የማይጠያየቀው የትግራይ ህዝብ እየተገፋ ለአንድ ሰው ስልጣን ተብሎ ያልሆነ ደረጃ ላይ ደርሷል። ድርድሩ ይዘውት የመጡት በተደጋጋሚ የሚሉት ሰላም ፍጠሩ፣ ወደ ጦርነት እንዳትሄዱ ይባላሉ። ደግሞ ተደጋግመው የተነገራቸው የፖለቲካ ልዩነቶች አሉ። እኛ የፌደራል ስርዓቱ እያፈረሰው ነው ብልጽግና ፓርቲ ብለን እናምናለን። አሁን ያለው አካሄድ ኢትዮጵያን የሚበታትን ነው እንጂ የሚያቀራርብ አይደለም። ምርጫ አካሄደናል፣ ከምርጫ ውጭ ማስከተል አይቻልም። አዲስ አበባ በኩል ደግሞ አንድ ፓርቲ ነው፣ አንድ ብልጽግና ፓርቲ ቲያትር ይሰራል አራዝም ያለው ይላል። ነገር ግን አሁን እኛ አዲስ መንግስት ሆነን ከተመረጠ በኋላ ነው ህጋዊ እያለን ህጋዊ ካልሆነው ከአዲስ አበባ መንግስትም ከመደራደር ውጭ ሌላ አማራጭ የለንም እንዳገር ነው። አሁን ይሄ ሁለቱ እንዴት ተቀበላችሁ ማለት ጥያቄ መነሳት የለበት። ስልጣን ላይ የተቆጣጠረ መንግስት አለ አዲስ አበባ።
ሌላ ርዕስ ከመሄደው በፊት እንዲመልሱልኝ የምፈልገው የሀገሪቱ የፌዴሬሽን ምክር ቤት ህገወጥ ነው እንዳልተደረገ ይቆጠራል ባለው ምርጫ የተመሰረተን የክልል መንግስት ቅቡል ነው ብለው ያምናሉ እርሶ? እንደ አንድ በሳል በተሳው ነው የምጠይቀው።
በትክክል ራሱ ህገ መንግስት ነው እንጂ የሚገዛን ሰዎች አይደል? የሀገር ፓርላማ ከተሰጠው ስልጣን በላይ ነው የራሱን ስልጣን ያስተማረው። ህጋዊ ያልሆነ አካል ስለ ህጋዊነት ሊያስተራ አይችልም። አሁን እኮ መነጋገር ያለን ግን መፍትሄው ግን ምንድነው? ከመጀመሪያው ለተናገር ያለ የፖለቲካና የህገ መንግስት ቀውስ ተፈጥሯል ኢትዮጵያ ውስጥ። መፍትሄው ጦርነት ነው ወይስ እነዚህ የተለያየ አካሄድ ያላቸው በተለይ ህጋዊ ሆኜ ተመርጬ ያለው ትግራይ ውስጥ 2.7 ሚሊዮን ህዝብ 5 አመት እንዳስተዳድረው መርጦኛል የሚለው የለም ካለኔ ትዕዛዝ ያረከው ስለሆነ የፌደራል መንግስት እድሜህ ሲያራዝም ያንተ ማራዝም ያለውና ዝም ብለ ቆይ የሚለው እነዚህ በሙሉ የት ይገናኙ? ሁለቱ ፓርቲዎች ብቻ ሳይሆኑ ቶና አመን ያሏቸው ጥቂት ሰዎች ናቸው ያሉት አንኳር የሚባሉት ከብልጽግና ፓርቲ ለየት ያለ አመለካከትና አስተሳሰብ ያላቸው ሰዎች በሙሉ አንድ በአንድ ነው እስር ቤት ያስገባቸው። Therefore, መፍትሄው ነው እንጂ ማውራት ያለብን አንዱ የሌላውን አቋም ይዞ ወደ ድርድር አይምጣል። አሁን ምን ነገረን ያለ ምንድነው? አሃ ጠቅላይ ሚኒስትሩን አጥለጠላችሁ እናሳያችኋለን። ይሄ ፋሺዝም ስራት ያደረገ የፖለቲካ ነጻነት ያለው ክልል ህገ መንግስት ያጎናጸፈው ክልል እየተለማመድኩ ነው ባለ ጊዜ ተሳስተሃል ወደ ድርድር እንምጣ ነው እንጂ የሚባለው ጠይት ጠበንጃ የሚያስነሳ እኔ የማየው በዚህ ነው። አንዱ ሌላውን እጁስ እስኪያስገባ ድረስ እንተላለቃለን ከተባለ ያሳዝናል። እሱ ደግሞ ከኔ ከቪኦኤ እና ከአቶን አምን ውጭ ነው። እኛ ስለሱ መነጋገር አንችልም። ጦር ሜዳ ላይ ያሉ ሰዎች ይዋጣላቸዋል። እኛ መነጋገር ያለብን ሁሉም ተደርጓል። አንዱ ሌላውን አላውቅም ብሏል። ሌላው ምርጫ አካሄዳለሁ ብሏል። ዘመቻ ተደርጓል። እንዲሁም በብሔሮች ላይ ታይቶ የማይታወቅ ሁኔታ ተፈጥሯል። ይሄ ነገር እኮ ራሱን መከላከል የሚችል ሰራዊት ያለው ክልል ስለሆነ ነው እንጂ ጦርነቱ የተጀመረው እኮ ትግራይ ውስጥ አይደለም። ለእውነት እንነጋገር ከተባለ እንዴ ኦሮሚያ ውስጥ የተደረገው እናውቃለን። ለካ አሁን ትግራይ ላይ እንደተደረገ አሁን ጦርነት ላይ ያለው ነው ትፒኤልኤፍ። በቀደም ወለጋ ላይ ነገር ሲሆን አሁንም ትፒኤልኤፎች ናቸው። አንድ ሰውም ስቴር ማድረግ አይችልም። ትፒኤልኤፍ ራሱን እየተከላከለ ነው። ድሮም አላደረገም አሁንም አላደረገም። እኔ ትግራይ የሚመራው ያለ መንግስት ሁሉም ነገር በፖለቲካ እንድናየው ወደ ድርድር ንቀር ትላንት መቅረብ ነበረብን። ከትላንት ወዲያ መቅረብ ነበረብን። ሌላው ያሰብኳትን በመሳሪያ ኃይል የፈለኩትን አካል ተቆጣጥሬ እንደ ልደቱ አያሌውና በቀለ ገርባ እስር ቤት ውስጥ አልከተትኩ እናንተ ጋር ልደራደርም እያለ ነው። አንድ ነገር ልንገር፣ በመሀል ግን ሌላ ህዝብ አለ፣ ትግራይ ህዝብ አለ። በእነዚህ ሁለቱ ቁጥጥር የለም። የሆነ የኢትዮጵያ መከላከያ ሰራዊት እንደሚለው አይደለም፣ እጃቸውን አስታችሁ ስጡን እንጂ መቀሌን መርሲ ነው ያለው፣ ምህረት የለንም ነው ያለው።
ይህንን ጠቅላይ ሚኒስትሩ ታሉም አሁን ያሉትን ነገር አላልኩም ብለዋል አላልኩም ብለዋል ራሳቸው
ብለዋል። በጽሁፍ ትዊተራቸው ላይ ከሌለህን የተብልክላል በእንግሊዝኛ
ይላኩልኝ ግን እኛ ማግኘት አልቻልንም። ይሄን ያሉበትን ባንክ
ተጠቅሞ አውሮፓ ህብረት ቪዲዮውን አይቶ ማረጋገጫ ስፈልጋለሁ ሲል የእሳቸው ቃል አቀባይ በትዊተር ገጻቸው በእንግሊዝኛ ተርጉመው በሶስተኛው ፔጅ ይህንን ይላል። ያላውቅም ካልሆነ አላስተባበሉም። አሁን ትላንትም ብለዋል መቀሌ ማርች እናደርጋለን ብለዋል። የመከላከያ መቀሌ ውስጥ ያለው ልንገር፣ ሲሚንቶ ፋብሪካ፣ የአጼ ዮሐንስ ሙዚየም፣ አንድ ሆቴል፣ የሰማዕታት ሐውልት፣ ቲፒኤልኤፎች እዛ ስለሚሸሸጉ እነዚህን ታርጌት ሊደረጉ ይችላሉ ብለዋል። ኢትዮጵያኖች ማወቅ አለባቸው፣ ቲፒኤልኤፎች የአጼ ዮሐንስ ቤተ መንግስት ሙዚየም ውስጥ አይሸሸጉም። ምናልባትም የእነሱ የሚተኩሱት ሆን ተብሎ ይሁን በስህተት ከተመታ ራሳቸውን እያዘጋጁ ናቸው። ከአሁን በፊት ላጠፉት ጥፋት አሁንም ሌላ የዓለም ህዝብ ኡኡ ስላለ ስለው ጮኸ 500 ሚሊዮን ህዝብ እንዴት አጠቃላችሁ ስላለ እዛ ሊሸሸጉ ይችላሉ። መቀሌ የሚያውቅ ሰው ካለ ሲሚንቶ ፋብሪካ ውስጥ ምን ብለህ ነው የምትደርሰው? አንዱን አቃጥለውታል። አልመዳ የሚባል ቴክስታይል ካምፓኒ 10,000 ህዝብ የሚያስተዳድር በጠራራ ፀሐይ በአይሮፕላን ገባ። ፋብሪካ ውስጥ ሆኖ አይደለም ሶሻል ፎርስ የሚዋጋው። አሁን ደግሞ ያሉንን መሰረተ ልማቶችና ሀብቶች ለ27 ዓመት የተሰራበት እንወዳቸው እንንቀላቸው ሲባል የነበረ አብይ በአይሮፕላን እያጋየው ነው። ይህንን ነገ ጠዋት ሚዲያ ሲገባ እናሳያለን። ለምንድን ነው የአጼ ዮሐንስ ሙዚየም ሊመታቸው? ቅርስ እኮ ነው፣ የኢትዮጵያኖች ቅርስ ነው። ለምንስ ይታሰባል? እኔ የኢትዮጵያ መከላከያ ኮማንዶር ቢሆን የፈለገው ሰው ይደበቅ፣ እዛ ማርሽ አድርገው የያዙት እንጂ እንዴት እሱ ሊመታ ይችላል ብለው ይናገራሉ። ይህንን ኢትዮጵያ ውስጥ እየተፈጸመ ያለ ጉድ ነው። ለነገ ጉድ እያዘጋጁ ነው። የህወሀት ሰራዊት ህዝብን እንደ ሰብአዊ ጋሻ ተጠቅሞ መቀሌን ያስጨርሳል፣ ደርፎር እሱ ነው እጅ መስጠት ያለበት ይሉናል። ህዝብን እንዳይጨርሱ መጠንቀቅ ያለባቸው እነሱ ናቸው። መንግስት ከሆኑ ኃላፊነት አለባቸው። የትግራይ ህዝብ የህወሀት ህዝብ ብቻ አይደለም፣ የኢትዮጵያ መንግስትም ነው እና ይህንን ከአዲስ አበባ የሚወጣው በጣም 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 አሳፋሪ እና ፍሪ የሆነ ሁኔታ ለማስቆም ድርድር ውስጥ መከባት አለበት። ይህንን ግን ሊነጋገሩ አይፈልጉም ኢትዮጵያኖች። ህወሀት በአሁኑ ሰዓት ካለው ከተደናገረው ለምን እንደዚህ ይላችሁ ከሆነ እኔም ከእናንተ ጋር ወንጀ መሆን አልነበረበትም ይላል።
ወደ ማጠቃለሉ እንሄዳለን። አቶ ናምን ወደ እርስዎ ዞራለሁኝ። እስቲ አሁን
እሺ፣ በጣም ባጭሩ 4 ነጥቦች። አንደኛ አሁን አምባሳደሩ ፍሳ የሄዱበት ርቀት ሐሰትና ማዛባት ነገሮችን አጣሙ ማቅረብ በጣም የሚያሳዝን ነው። ቢቢሲ ጠቅላይ ሚኒስትሩን ያላሉትን ነው ብሎ ከዘገበ ካወጣ በኋላ እኮ ራሱ አውርዶታል። ይሄ አሁን እሳቸው ያሉትን ነው። ቢቢሲ ሬፒተብል የሆነ ዓለም አቀፍ ተቋም ዓለም አቀፍ ሚዲያ ራሱ ያልሆነ ነገር አውጥቶ ሚስኮት አድርጎ ያንን እኮ አውርዶታል። ናው እሳቸው ምከራከሩት ተደርጓል ብሏል በሪፒትሊ እኔ ሰማው ጠቅላይ ሚኒስትሩም የተለያዩ ከፍተኛ ባለስልጣኖች አቶ ሬድዋን ሁሴን መስለኛት እንዲሁም ቺፍ ኦፍ ስታፍ በተቻለ መጠን ሲቪሊያኖችን ሲቪል ማህበረሰቡ ሰላማዊ ዜጎች እንዳይጎዱ አስፈላጊውን ጥንቃቄ ብሏል አንተም ቀደም ስትለው ነበር አየራዱን በሚመለከት አንተዋ
ናው ይሄ አው ከትናንት በስቲያ ባወጡት መልእክት ላይም ጠቅላይ ሚኒስትሩ በዚህ ላይ አበክረው ጥንቃቄ ትግስትና ብልህነት የሚያስፈልገው ምዕራፍ ላይ ነው ያለነው ሲሉ አንብቤያለሁኝ እኔ ጻፉት
አብሶሉትሊ ያ ነው ፋክቱ አሁን ግን የቀረበው ሰምተዋል እኔ አልደግመውም እና የሚያሳዝን ነው ምልበት ሌላው ሶስት ዋናውና ባጭሩ ያው ሶት ባለፈው ሁለት አመት በዚህ በፌደራል መንግስትና ኢትዮጵያ ሲያረግ የነበረው እሳቸው በትችት በመልስ ያቀረቡትን 1% 5% ልስተው ያደረገ በእነሱ ዘመን እነሱ የበላይ ሁሉን ነገር በተቆጣጠሩበት 27 አመት ያደረገ የክልል መንግስትም ሆነ የተቃዋሚ ድርጅት በዚህ ደረጃ የተገዳደረ ቢኖር ይደመሰሳል ወይ እስር ቤት ይገባል ዳስዋታት ለነሱ የተሰጣቸው ቅድ ወርቃማ ፓራሹት መጣቀም አጥቷቸው ለውጡ ጋር አብሮ መሄድ አቅቷቸው ችግር እንኳን ቢኖር ብዙ ተቃዋሚ ድርጅቶች እንደሚያረጉት ያለውን ችግር በጣም በሰከነ ሐላፊነት በተሞላበት ሀገሪቱን ሰላምና የህዝቡን ደህንነት በማናቀበልኩ ይሄ ችግር አለ ሲሉ ነበር ብዙዎቹ ገሌ ማለት አያስፈልግ በዛ ማረክ ሲችሉ ከዛ ባለፈ ሲዘጋጁ ሲደራጁ በየአካባቢው ግጭት ሲቀሰቀሱ ነው የነበሩት ገፍቶ እዚህ ደረጃ ደረሰው ስለዚህ ይሄንን ተራ ትችት ወይ የፖሊሲ ልዩነት ወይ አንድ ተቃዋሚ ድርጅት በመንግስት ላይ የሚያደርገው ትችት እንደዛ አስመስሎ ማቅረብ አይቻልም በሊጀረንት የሆነ ሁሉንም ህገ መንግስት እነሱ ያረቀቁትን ራሳቸው የዘወሩትን ህገ መንግስት በእነሱ ዘመን በዛ ደረጃ አሁን እነሱ እንዳደረጉት የሚያረግ ድርጅት ሆነ የአንድ አካባቢ አንድ ክልል መንግስት ሊታሰብ አይችልም ምን እንደተደረጉና ባተክሾ በትናንሽ ነገሮች አይተናል እነ የቤኒሻንጉሉ ፕሬዝዳንት የነበረው እስር ቤት ዘብት ያወረዱት አይተናል ጋምቤላ ውስጥ የተደረገውን አይተናል ኦጋዴን ውስጥ የተደረገውን አይተናል አማራ ክልል ውስጥ እንደዚሁ አይተናል በሚታሰብ አይደለም ህወሓት ግን እኔ የፈጠርኳቸው ድርጅቶች የኔ ተላላኪዎች እንዴት በሚል እልህና ብሶት የመጣ እኛ ያልገዛናት ኢትዮጵያ ትበታተን ጥራታቸው በቃላቸው እንደ ሶማሌላንድ ሀገረ መንግስት የትግራይ መሰረታለን ብለዋል እኛ አይደለንም አብይ አህመድ አይደለም ሌሎች አይደሉም ራሱ ጌታቸው ረዳ የነሱ መሪዎች ከዛም አልፎ አሁን ስለ ኤርትራ ይነሳል እኔ እስከማቀው በእውነት ነው ሰለሞን ኤርትራኖቹ ጋር በጣም ተዋወቃለሁ ከፍተኛ ኃላፊዎች ጋርም ግንኙነት አለኝ እኔ እስከማቀው የኤርትራ ሰራዊት ትግራይ ውስጥ አለ ብዬ አላምን አላቅ ማላቀውን አውቃለሁ ብዬ ልላቸው ባውቅ ኖሮ ደግሞ አወልን አላቅም ለተጠየቁ ጥያቄ ይሄ ነው ሌላው ነጥብ ትግራዩ እየተጠቃ ነው በማንነቱ ይሄ ሁሉ ክህደት በጣም ያሳስብ በፌደራል መንግስት ውስጥ ቁልፍ በሆኑ ቦታዎች ላይ ዛሬ የብልጽግና ፓርቲ የትግራይ ሰዎች አሉ በየቦታው የትግራይ ሰዎች አሉ የትግራይ ልጆች አሉ በሐላፊነት በኢትዮጵያነት ይሄ መጣውን ነገር ለመከላከል እየደከሙ ያሉ በዛው መጠን ደግሞ በደርግ ጊዜ እንዳረጉት በኋላ እንደታየው አሸናፊ ተገቡ በኋላ አስርገው ያስገቧቸው አሁን በመከላከያ ውስጥ ሰሜን እዝ ላይ የተደረገውን ክህደትና ጥቃት የተባበሩ ኮሙኒኬሽን ቆረጥ ያደረጉ ሰዎች ታስረዋል። በደህንነት ውስጥ የዛሬ አመት ተኩል እኮ ነው የማውቀው አለ። እኔ ይህንን ከመንግስት አይደለም ያገኘሁት። ከመንግስት በገባን ጊዜ የተመደቡ ጠባቂዎች ነበሩ። ገሌ ገሌ ማለት አልፈልግም አግባብ ማለት ነው። የብሔራዊ ደህንነትና መረጃ ውስጥ የሚሰሩ የቲፒኤልኤፍ አባላት መረጃ ለመቀሌ ሲያቀርቡ ተይዘው አልታሰሩም ፍርድ ቤት አልቀረቡም ተስራ ነው ያባሯቸው አሁን የተጀመራት አዲስ አበባ ውስጥ ኤርባን ጎሬላ ለማደራጀት መሰራ ሲያከማቹ ሲመለምሉ ሰዎች ትግራይ ሄደው እየሰለጠኑ ሲመጡ ሴኩሪቲ የደህንነት የግል ሲቀጠሩ እንደነበረ ምናቀው አሁን አይደል የዛሬ አመት እናቃለን ይሄን ምናገኘው ከመንግስት ማለት የራሳችን ብዙ ኮኔክሽን አለን በትግሉ ጊዜ የነበሩ ከነኛም የተለያዩ ፍንጮች አገኘነው ሶ ህዋት እዚህ ደረጃ ለመድረስ አሁን የተጀመረ አይደለም አሁን መንግስት ያረጋ ያለው የትግራይ ህዝብ ወይ የትግራይ ልጆች ነጥሎ ለመምታት አይደለም የህዋት የብሔር ድርጅት ነው የዘር ድርጅት ነው አባሎቹ በየቦታው አሉ ለአባሎቹ የተሰጠ ተልዕኮ አለ አፍራሽ ተልዕኮ ያንን ተባባሪ ሆኖ የሚሰሩ ሰዎች ቀደም እንዳልኩ ዛሬ አይደለም ከአመት ከሁለት አመት ጀምሮ ሲዘጋጁ እንደነበረ ብዙ ፍንጮች አሉ ብዙ መረጃዎች እነኛ ሰዎች ናቸው አሁን እየታሰሩ የህዋትን ተልዕኮ የሚያስፈጽሙ የትግራይ ተወላጆች ይሄ ማለት የትግራይ ህዝብ ላይ የትግራይ አምባሳደሩ ያቀረቡ ግን በሙሉ ትግራይ እንደ ትግራይ እንደ አንድ ብሔር ወይ እንደ አንድ ህዝብ እየተጠቃ እንደሆነ ለማስመሰል የሄዱበት ርቀት በጣም ያሳስባል። በጣም ያሳስባል። ህወሓት ድርጅት ነው፣ ብዙ ብራንች አለው በመላ ኢትዮጵያ። ከዚህ ጋራ ማምን እያደረገ ነው የሚለው መንግስት የዜጎቹን የአካባቢውን የሀገሪቱን ደህንነትና ሰላም ለመጠበቅ አባሎቹን የመፈተሽና ማምን እያደረገ ነው። በዚህ ሴራ በዚህ ሀገር የመፈተን ዜራ በዚህ ክደት የተባበሩትን ኢንቨስቲጌት ማድረግ መመርመር የመንግስታዊ ኃላፊነት ነው። ከዛ ውጭ ሊሆን አይችልም። ሶ ባጭሩ ይሄ ነው።
ሰለሞንንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች፣ ለዛሬ ምሽት ያሉን ዝግጅቶች እነዚህ ነበሩ። የአሜሪካ ድምጽ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ሲያስተላልፍ የቆየው የሰኞ ምሽት ፕሮግራም እዚህ ላይ ያበቃል። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራው ንጉሱ ታምሬ